Gambino BOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዞ ተጀምሯል። ታክሲዋ ሞልታለች። ለ30 ደቂቃ አብረናችሁ ጫፍ እንደርሳለን። መስታወት አረጋውም እዚህ ጋቢና አብራኛለች።
ሰላም እንደምን አመሻችሁ። በዛሬው ዝግጅት በሰሜን ኢትዮጵያ የሚገኙ የትምህርት ተቋማት የተከሰቱ ግጭቶች የሰውን ህይወት ቀጥፈዋል። በትላንትናው ዕለት የዓለም አቀፍ የሰብአዊ መብቶችን ቀን ያከበረው የሰብአዊ መብት ጉባኤ ሲመግ ብሔር ተኮር ግጭቶች አሳስበውታል።
የዚህ አመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረው በርካታ ዜጎች ሐሳባቸውን በነጻነት በመግለጻቸው ምክንያት ለተደረገ ያደረጉበት ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት የመንግስት ጸጥታ ኃይሎች በዜጎች ላይ ያላስፈላጊና ያልተመጣጠነ የኃይል እርምጃ መውሰድ የበርካታ ንጹሃን ወገኖቻችንን ህይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና ታሳቢ መሆኑን የሚያሳይ ነው።
በሌላኛው ዘገባ ኢትዮጵያን ጨምሮ በአፍሪካ አህጉር የሐሰት ዜና በማህበረሰቦች መካከል እየፈጠረ የሚገኘው መራራቅ አስመልክቶ ዘገባ አለን።
አሁን እያየን ያለነው ሰዎች የራሳቸው መድረክ ይከፍቱና ለሚደግፉት አካል ሲያጨበጭቡ፣ ከነሱ ተቃራኒ ለሆኑ ሐሳቦች ደግሞ ሲነቅፉና ሲያጣጥሉ የሚታይበት ሁኔታ ነው።
በሌላኛው ዘገባ በጦርነት በመታመስ ላይ የምትገኘው የመን ውስጥ የሚኖሩ ኢትዮጵያውያን በከፍተኛ ችግር ላይ መሆናቸውን ያስረዳሉ።
ጸጥታ ያስፈራል። በአጠቃላይ በሆነ ደቂቃ የሆነ ነገር የሚፈጠር ይመስላል።
ምን ያህሉ ሞቶ ምን ያህሉ ቆርቷል፣ ለሱ ነው በጣም የሚያሳስበው ነገር። እንዳለ የትምህርት ቤቶች ውስጥ 3-4 ሰራተኞች ነው ያሉት።
የዓለም አቀፉ የፍልሰተኞች ድርጅት IOM ስለ ሁኔታው ጠይቀናል።
ዝና ወይም ደግሞ የመን ውስጥ አንድ ቦታ ሳይሆን ለ3 ቦታ ነው ቢሮዎች ያሉት። ለዚህ አሁን ሆዲዳ ያለውም በጣም ጸጥታው አስተማማኝ አይደለም ነው የሚባለው። ስለዚህ ሙሉውን ኦፕሬሽን ነው ብቻ አስቸጋሪ ያደረገብን እዛ የመን ላይ።
የዛሬ ጋቢና እንግዳችን ደግሞ ከወጣት የስራ ፈጣሪዎች ጋር እየሰራች የምትገኘው ዶክተር ሌኒ ገብረመድን ትሆናለች።
እናና ከሜንተሪንግ ውጭ ደግሞ ኮችንግ የምንለው ነው። ከዛ አልፎ ደግሞ ማንኛውም ስራ የሚፈጥር ሰው ወይም ወደልነት የሚገባ ሰው የተለያዩ አገልግሎት ሰርቪሶች ያስፈልጉታል። ለምሳሌ ዌብሳይት ዲዛይን ማድረግ አለበት፣ ሊጋል ሰርቪስ ያስፈልገዋል፣ የአካውንቲንግ፣ የብራንዲንግ ወዘተ።
ሁሉንም ከዝግጅታችን ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የወሰዱትን እርምጃ ተከትሎ አብዛኛዎቹ ወይንም ሁሉም የአውሮፓ ሀገሮች ኤምባሲዎቻቸውን ወደ ኢየሩሳሌም እንደሚያዛውሩና ለኢየሩሳሌም መዲናዊትነቷ እውቅና እንደሚሰጡ እምነቴ ነው ሲሉ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተናገሩ። ኔታንያሁ ብራስልስ ውስጥ ከአውሮፓ ህብረት የውጭ ፖሊሲ ኃላፊ ፌዴሪካ ሞጌሪኒ ጋር ሆነው በሰጡት መግለጫ ትራምፕ የወሰዱት እርምጃ ሀቁን ቁልጭ አድርጎ ጠረጴዛው ላይ ያስቀምጦታል፣ የሰላም መሰረቱ ሀቅ ነው ብለዋል። ሞጌሪኒ በበኩላቸው ኢየሩሳሌምን የሚመለከተው ጉዳይ በእስራኤልና ፍልስጤማውያን የሰላም ድርድር ውስጥ መፍትሄ እስከሚያገኝ ድረስ የአውሮፓ ህብረት ያለውን ዓለም አቀፍ መከተሉን ይቀጥላል ብለዋል። ያም የዩናይትድ ስቴትስ ፕሬዚዳንት ትራምፕ ባሳለፍነው ሳምንት ያደረጉትን ውሳኔ አለመከተል ነው።
የኬንያ ተቃዋሚ ፓርቲ ባለፈው ጥቅምት ወር በተካሄደው የፕሬዝዳንታዊ ምርጫ ራሳቸውን ላገለሉት ለመሪው ራይላ ኦዲንጋ የቃለ መሐላ ስነ ስርዓት ሊያካሄድ የነበረውን እቅድ እንዳዘገየው ትናንት አስታወቀ።
የሩሲያ ፕሬዝዳንት ቭላድሚር ፑቲን የሀገራቸው ወታደሮች በርከት ካሉ የሶሪያ ግዛቶች እንዲወጡ ማዘዛቸውን ዛሬ አስታወቁ። ፕሬዝዳንቱ ይህን ያስታወቁት ሶሪያዋ ላታኪያ ክፍለ ሀገር ባለው የሩሲያን ሂሚዩም የአየር ኃይል ሰፈር በተገኙበት አስቀድሞ ይፋ ያልተደረገ ጉብኝት ሲሆን በዚያ የሶሪያ ፕሬዝዳንት ባሽር አልአሳድ ጋር ተገናኝተው ተነጋግረዋል። የሩሲያ ኃይሎች የፕሬዝዳንት አሳድን የጦር ሰራዊት ሊረዱ ውጊያውን የተቀላቀሉት ከሁለት ዓመት በፊት እንደነበርም ይታወሳል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ የጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
ወደ ቀዳሚው ዘገባችን እንለፍ። በአዲግራት ዩኒቨርሲቲ በተማሪዎች መካከል ቡድን የለየና ብሔረን ያማከለ ግጭት ተከስቶ የአንድ ሰው ህይወት መጥፋቱን ተማሪዎችና የክልል ባለስልጣናት አስታወቁ። በዩኒቨርሲቲውም አንድ ከምዕራብ ጎጃም ደጋ ዳሞት ለትምህርት የሄደ ወጣት ከግጭቱ ጋር በተያያዘ ህይወቱ ማለፉን ያማራ ክልል አስታውቋል። ይህንን ተከትሎም በወልዲያ ጎንደርና አምቦ ዩኒቨርሲቲ ተማሪዎች ተቃውሞ ያሰሙ መሆኑን ለዝግጅት ክፍላችን ነግረዋል። ተማሪዎቹ እንደሚሉት ጉዳይ ወደ ለየለት የብሔር ግጭት እያመራ በመሆኑ በአስቸኳይ ልባት ሊያገኝ ይገባል ብለዋል። የአዲግራት ዩኒቨርሲቲ ቃል አቀባይ ጥቅስ እንደሚወራው አይደለም፣ ሁኔታዎች ተረጋግተዋል ብለዋል።
የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ገጻቸው የሚከተለውን ጽሑፍ አስፍረዋል።
ሰሞኑን በአዲግራት ዩኒቨርሲቲ ተከስቶ በነበረው ግጭት ህይወቱ ያለፈው ተማሪ ሀብታሙ ያለው ስንሻው የተባለ የሁለተኛ ዓመት የማኔጅመንት ትምህርት ክፍል ተማሪ የነበረ መሆኑን አረጋግጠናል። የሟች አስክሬን ወደ ቤተሰቦቹ ተልኳል። ተማሪ ሀብታሙ ያለው በምዕራብ ጎጃም ዞን ደጋ ዳሞት ወረዳ ድኩል ካና ቀበሌ ተወልዶ ያደገ ነበር። የክልሉ መንግስት የነገ ተስፋ በሆነው ተማሪ ሀብታሙ ህይወት ማለፍ ጥልቅ ሀዘን የተሰማው መሆኑን ይገልጻል። ይህንን አስነዋሪ ተግባር የፈጸሙ አካላት ወደ ህግ እንዲቀርቡ እንዲደረግም ያሳስባል። ለተማሪ ሀብታሙ ያለው ወላጆች፣ ቤተሰቦችና ጓደኞች መጽናናትን ይመኛል። በዚህ አጋጣሚ በየዩኒቨርሲቲዎቻችን ከየአካባቢው መጥተው የሚማሩ ተማሪዎች የሁላችን የኛው የራሳችን ናቸው እና ያለምንም ልዩነት ጥበቃ ልናደርግላቸውና ጥላ ከለላ በመሆን ኃላፊነታችንን ልንወጣ ይገባል።
የአማራ ክልል ቃል አቀባይ አቶ ንጉሱ ጥላሁን በፌስቡክ ገጻቸው የሰጡት መግለጫ ነው ያደመጣችሁት። በትላንትናው ዕለት የዓለም አቀፍ የሰብአዊ መብቶችን ቀን ያከበረው የሰብአዊ መብት ጉባኤ ሰመጉ ዕለቱን የዘከረው አያሌ የሰብአዊ መብቶች ጥሰት እየተፈጸመ በሚገኝበትና ሀገሪቱ የምትገኝበትንም ሁኔታ ከመቼውም በላይ አስጊና አሳሳቢ በሆነበት ጊዜ ነው ሲል አስታውቋል። የሰመጉ አቶ ቁምላቸው ዳኜ ያሰሙትን ንግግር እናሰማችሁ።
የዚህ ዓመት ዓለም አቀፍ የሰብአዊ መብቶች ቀን የምናከብረው በርካታ ዜጎች ሀሳባቸውን በነጻነት በመግለጻቸው ምክንያት ለእስር በተዳረጉበት፣ ብሔር ተኮር ግጭቶችና መፈናቀሎች በተባባሱበት፣ የመንግስት ጸጥታ ኃይሎች በዜጎች ላይ አላስፈላጊና ያልተመጣጠነ የኃይል እርምጃ በመውሰድ የበርካታ ንጹሐን ወገኖቻችንን ሕይወት በጠፋበትና አካል በጎደለበት ወቅት መሆኑ ሰመጉን በእጅጉ የሚያሳዝን ጉዳይ ከመሆኑም በላይ አገራችን አሁን የምትገኝበት ሁኔታ ከመቼውም በላይ አስጊና አሳሳቢ መሆኑን የሚያሳይ ነው።
እስኪ በየትምህርት ቤቶቹ የምትገኙ ተማሪዎች ያላችሁበትን ሁኔታ አስታውቁን። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እየተቀበልን እንገኛለን። ወደ ተከታዩ ዘገባ እንለፍ። ዲጂታል የማህበራዊ የመገናኛ ብዙሃንን ጨምሮ በተለያዩ መደበኛ የመገናኛ አገልግሎቶች የሚቀርቡ ዘገባዎች እውነታ የት እንዳለ ለመለየት አዳጋች ይሆናል። በተለይ ከቅርብ ጊዜ ወዲህ የሚስተዋሉ የሐሰት ወይም ፌክ ኒውስ ውዥንብር ይገኛል። እንደዚህ አይነት ዘገባዎች ሲስፋፉ በማህበረሰቦች መካከል የመነጋገር ባህል እየጠፋ እየተራራቁና የከረሩ አስተሳሰቦች ደግሞ ብልጫ እያሳዩ እንደሆነ ባለሙያዎች በዚህ በዋሽንግተን ዲሲ ተሰብስበው ተወያይተዋል። ትግስት ገሜ ተከታትላቸዋለች።
ከመረጃ ማሰራጫ ዘዴዎች መስፋፋት ጋር ተያይዞ ፌክ ኒውስ ያልተከሰቱ ነገሮችን እንደተከሰቱ የሌለ ነገርን ያለ አስመስሎ አይንንና ጆሮን በሚስብ መልኩ በማቅረብ ማህበረሰብ ትክክለኛ መረጃ እንዳያገኝ ማድረግ ዓለም በአሁን ጊዜ የተጋለጠችለት አዲስ ክስተት ነው። በተለይም በማህበረሰባዊ ሚዲያዎችና ኢንተርኔት መረብ በኩል የሚሰራጩ ዜናዎችን በተመለከተ ከ2016ቱ የአሜሪካ ፕሬዝዳንታዊ ምርጫ ጋር ተያይዞ የፌክ ኒውስ ወይም ደግሞ የሐሰት ዜናዎች አጠቃቀም አዲስ መልክ ይዟል። አልፎም በዚህ ያገባደን ነው ባለው የ2017 ዓመት ቃሉ በብዛት ጥቅም ላይ የዋለ ቃል በመሆኑ ፌክ ኒውስ በኮሊን መዝገበ ቃላት የዓመቱ ቃል ሊባል በቅቷል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂማን ራይትስ ዋችን ጨምሮ በርካታ ተቋማት የኮሊን ዲክሽነሪን ሲያሜ ተቃውመውታል። በዚህ ባሳለፍነው ሳምንት መጨረሻ ደግሞ ሴንተር ፎር ስትራቴጂክ ኤንድ ኢንተርናሽናል ስተዲስ CSIS የተባለ ድርጅት የአፍሪካ ቅርንጫፍ Confronting the Problem of Fake News in Africa በሚል ርዕስ የአፍሪካ ምሁራንን፣ ጋዜጠኞችንና በአህጉሪቱ በዲጂታል ሚዲያው በኩል ከፍተኛ አስተዋጽኦ አላቸው የተባሉ ሰዎችን ያሳተፈ ውይይት አካሂዷል።
አሁን ያየን ያለነው ሰዎች የራሳቸው መድረክ ይከፍቱና ለሚደግፉት አካል ሲያጨበጭቡ ከነሱ ተቃራኒ ለሆኑ ሐሳቦች ደግሞ ሲነቅፉና ሲያጣጥሉ የሚታይበት ሁኔታ ነው። ይሄ የመነጋገርና የመወያየት ባህልን በእጅጉ እየተፈታተነ ያለ እውነታ ነው። በዚህ በዩናይትድ ስቴትስ አሳሳቢ ችግር እየሆነም ይገኛል። እንግዲህ ዲሞክራሲ ያልተስፋፋበት ወይም ያልዳበረበት የአፍሪካ ሀገራት ውስጥ ደግሞ እንደዚህ አይነት ድርጊት ሊያስከትል የሚችለው ጉዳት በጣም አስከፊ ሊሆን ይችላል የሚል እምነት አለኝ።
ይህን የተናገሩት በሲኤስአይኤስ የአፍሪካ ቅርንጫፍ ኃላፊ ጄኒፈር ኩክ ናቸው። ከኬንያ፣ ከጋና፣ ከደቡብ አፍሪካ እንዲሁም ከዚሁ ከዋሽንግተን የተሳተፉ ተናጋሪዎች ፌክ ኒውስ ወይም የሐሰት ዜና በአፍሪካ ምን እንደሚመስል፣ ችግሩን ለመዋጋትስ ምን ማድረግ ይቻላል በሚሉ ነጥቦች ላይ ሰፊ ውይይት አድርገዋል። በናይሮቢ የኒዶ ዲጂታል ስትራቴጂ መስራች ባለቤትና ስራ አስኪያጅ ማርክ ኬንግወን ኬንያ የኢንተርኔት ቴክኖሎጂን በተለይም በእጅ ስልኮች ላይ የሚገኙትን በመጠቀም ከፍተኛ ስኬት እንዳስመዘገበች በመጠቆም ንግግራቸውን ጀመሩ። ማርክ ቀጥለውም በፖለቲካው ዘርፍ እንዲሁም ደግሞ እንደ ሚዲያ መረጃን በማስተላለፍ ረገድ ኬንያ ገና ብዙ የሚቀራት ሀገር መሆኗንም አብራርተዋል። ከፌክ ኒውስ ጋር አያይዘውም በባለፈው ጥቅምት ወር የተደረገው ምርጫ ላይ የኬንያ መንግስት ወጣቶችን በመቅጠር በቀን ከ8 እስከ 10 ሰዓት እየከፈለ የውሸት የፌስቡክ፣ የትዊተር እና የኢሜል አካውንት እየከፈቱ በኢንተርኔት ላይ የኬንያ ድምጽ እንዲሆኑ የማስመሰል ስራዎችንም እንደሰሩ ተናግረዋል። ስለዚህም ይላሉ ማርክ፣ በአፍሪካ ሀገራት ውስጥ ጊዜውን የጠበቀ መፍትሄ ካልተበጀለት ፌክ ኒውስ የሚያስከትለው ጉዳት ከፍተኛ ሊሆን ይችላል።
Not only this digital behavior, but the fractures in society, and use that to target voting groups, and in a place like Kenya, where you
የህብረተሰቡን ልዩነት በመጠቀም ድምጽ በሚሰጡ ሰዎች ላይ በማተኮር የተሳሳቱ መረጃዎችን በማቅረብ በምርጫ ሂደት ወቅት ጫና ለማሳደርና ውጤቱን ለመለወጥ የመጣር አዝማሚያ አለ። በተለይ ኬንያን በመሰሉ ያባት ስማይተህ ጎሳውን መለየት በሚችልባቸው ሀገሮች ውስጥ የፖለቲካ አመለካከታቸውንና ድምጻቸውን ለማን መስጠት እንደሚችሉ በመገመት ከእውነት የራቁ መረጃዎችን ማቀበልና ከፍተኛ ጉዳት ማድረስ እንደሚቻል መገመት አያዳግትም።
ኢትዮጵያን በተመለከተ የኢትዮጵያ መንግስት የኢንተርኔት ነጻነትን የሚያፍን መንግስት መሆኑ ከነ ዚምባብዌ፣ ኬንያ እና ጋና ጋር ሲወዳደርም የኢንተርኔት ተጠቃሚዎች ብዛት በእጅጉ አናሳ ነው ያሉት ደግሞ የኳርትስ ሚዲያ ዋና አዘጋጅ የሆኑት ጋዜጠኛ ይንካ አዲዮንኬ ናቸው። በመቀጠልም ጋዜጠኛ ይንካ መፍቴ ያሉትን እንዲህ ሲሉ ጠቅመዋል።
But you do want governments to be transparent and to give you full information about their activities, their plans, and the
በመሰረቱ ጊዜውን በጠበቀ መልኩ ትክክለኛ መረጃን ለህዝብ ማቅረብ የመንግስታት ኃላፊነት ነው። የሚያሰራጩት መረጃ ግልጽነት ሊኖረው ይገባል። አለበለዚያ ዝምታን ከመረጡ ወይም ደግሞ ሲፈልጉ ብቻ መረጃ የሚያሰራጩ ከሆነ ሰዎች የሚገምቱትን እርግጠኛ ባይሆኑም የመሰላቸውን ነገር ከማውራት ከማሰራጨት ወደ ኋላ አይሉም። ለአፍሪካ ባለስልጣናት በተለይ በዚህ የመረጃ ቴክኖሎጂ ዘመን እብሪት አያዋጣቸውም።
ውይይቱን ሲመሩ የነበሩት በሲኤስአይኤስ የአፍሪካ ቅርንጫፍ ኃላፊ ጄኒፈር ኩክ በበኩላቸው የማህበራዊ ሚዲያ ባለቤቶች እነ ፌስቡክ፣ እነ ትዊተር እና ሌሎችም አሁን እየሰጡ ካሉት የፌክ ኒውስ መለያ ዘዴዎች በበለጠ መልኩ ህብረተሰቡ የነዚህን ሚዲያዎች አጠቃቀም እንዲረዳ፣ ትክክለኛ መረጃን ከአደናጋሪው እንዲለይ በማስተማር ረገድ የበኩላቸውን ሚና እንዲጫወቱ ግፊት ወይም ደግሞ ጫና ሊደረግባቸው ይገባል ብለዋል።
እየተከታተላችሁ ትገኙት ጋቢና ቪኦኤ ነው። የዛሬ የጋቢና እንግዳችን ዶክተር እሌኒ ገብረመድን ናት። በኢትዮጵያ የተደራጀ የገበያ ስርዓት በመፍጠር ገበሬዎች የምርታቸውን የገበያ ዋጋ ተጠቃሚ እንዲሆኑ በሰራችው ስራዋ ትታወቃለች። ዶክተር እሌኒ አሁን ደግሞ ፊቷን ወደ ወጣት የስራ ፈጣሪዎች አዙራለች። በማህበረሰባቸው ውስጥ በዕለት ተዕለት ስራቸውና ኑሯቸው የገጠማቸውን ፈተናዎች ለመፍታት የሚተጉ አዳዲስ አሰራሮችን የሚያፈላልጉ ወጣቶችን የሚደግፍና አብሮ የሚሰራ
ብሉሙን የተባለ ድርጅት አቋቁማ በመስራት ላይ ትገኛለች። በቅርቡ ከነዚህ ወጣት የሥራ ፈጣሪዎች መካከል አንዱ በሄልሲንኪ ፊንላንድ የሥራ ሐሳቡን አቅርቦ ለሽልማት በቅቷል። ዶክተር ሌኒን ያነጋገራት ሱራፌል ሽፈራው ዲጄ ፋትሱ ነው።
ከሲሊኮን ቫሊ የመጡ ከድሬፐር ዩኒቨርሲቲ ባለ ታዋቂ ኢንቨስተር አለ፣ ቲም ድሬፐር የሚባል። ከሱ ኢንኩቤተር ሲሊኮን ቫሊ ካሉ የመጡ ነበሩ እኛ ጋር ለአንድ ሳምንት ቦትካምፕ ለመካሄድ። አንድ ያሉት የሚገርም ነገር እንግዲህ አንድ ሳምንት አብረናቸው አሳልፈናል። ብዙ ከምፓኒ ፋውንደርስ እያላችሁ ታውቀናል፣ አይተናቸዋል፣ ከሻይ ሲሰሩ ምስሰሩ እና አንድ የተገነዘብነው ነገር አንትረፕረነሮች የትም ሀገር ሆናችሁ ያው ናችሁ። የኢትዮጵያ ወጣት ስራ ፈጣሪና ሲሊኮን ቫሊ ያለ ስራ ፈጣሪ ወይም ፎፋውንደር የካምፓኒ ብዙ ለውጥ የለባቸውም። ለውጥ ልዩነቱ የማንነታችሁ ላይ ሳይሆን የምታልሙት ግን የምታደርጉት የምታስቡት የምትመኙት ተመሳሳይ ነው። አመለካከታችሁ ዓለምን እንቀይራለን የምትላሉ ስትነሳሱ ተመሳሳይ ነው። ልዩነቱ ግን የምታይ ነው ሲሊኮን ቫሊ ያለ ወጣት ስራ ፈጣሪ ሪሶርስ ብዙ አለ፣ እጁ ላይ ድጋፍ ብዙ ያገኛል። የሚሰራበት ቢሮ በቀላሉ ያገኛል። ኢንተርኔት እንደልብ ነው። ኢንፎርሜሽን ለማግኘት ቀላል ነው። ራሱ ካምፓኒ ሲመሰርት በጣም ቀላል ነው አሰራሩ እና ይሄ ነው ልዩነቱ። የእናንተና የኛ ልዩነት ያላችሁበት ሁኔታ አመቺ ያለመሆኑ ነው እንጂ ከዚህ ግን በጣም ብዙ እንደምትሰሩ ከማንነታችሁ ስናይ ከሲሊኮን ቫሊ እኩል የሆነ አስተሳሰብም ችሎታም እንዳላችሁ ነው የምናየው እና ስለዚህ ሪሶርስ ዙሪያችሁ ያለው ድጋፍ የሚሰጣችሁ ነገር ቢሻሻል ወይም የተሻለ ቢመጣ ሙሉ ሩቅ መሄድ የምትችሉ ናችሁ እና አሁንም በጣም ጎበዝ ልጆች አይተናል ብለው እንዲሁም አንዳንዶቹን ወደ ሲሊኮን ቫሊ ስኮላርሽፕ ሰጧቸው።
ብሉሙን እንግዲህ ለእነዚህ ወጣቶች ምንድን ነው የሚያደርግላቸው?
ብሉሙን እንግዲህ የአራት ወር የድጋፍ ፕሮግራም ነው። በአንድ በኩል ስልጠና ያገኛሉ፣ ችሎት ያገኟቸው ስኪልስ ወይም ክህሎቶች ለማግኘት። ሁለተኛ ሜንተሪንግ ከተለያዩ ነት ላይ ከተሰማሩ ሰዎች ጋር ፕሮፌሽናሎች ጋር ሳምንት በሳምንት የሚገናኙበት ሀሳብ ያንሸራሸሩበት ድጋፍ ያገኛሉ። ከስልጠናና ከሜንተሪንግ ውጭ ደግሞ ኮችንግ የምንለው ነው። ከዚህ አልፎ ደግሞ ማንኛውም ስራ የሚፈጥር ሰው ወይም ወደ ቢዝነስ የሚገባ ሰው የተለያዩ አገልግሎት ሰርቪሶች ያስፈልጉታል። ለምሳሌ ዌብሳይት ዲዛይን ማድረግ አለበት፣ የሊጋል ሰርቪስ ያስፈልገዋል፣ የአካውንቲንግ፣ የብራንዲንግ ወዘተ እና እንደዚህ ደግሞ ኦልሬዲ አቅርበን አዘጋጅተናል። ይህንን አይነት አቅርበን ሰርቪስ ሰጪዎችን ኦልሬዲ ያንን ሲመርጡ ጊዜ እንዳይፈጅባቸው ወይም ኬት እንደሚያገኙ ግራ ከሚጋቡ እኛው ራሳችን ቢዝነስ ሰርቪስ ኔትወርክ ፈጥረን እናቀርብላቸዋለን፣ የፈለጉትን አክሴስ እንዲያደርጉ ማለት ነው። ከዛም አልፎ ደግሞ የመጀመሪያው መነሻ ካፒታል፣ ያ መነሻ ካፒታል ለካምፓኒያችን የመጀመሪያ ኢንቨስትመንት ሆነ ማለት ነው። ስለዚህ በእኛ ሲስተም በእኛ ፕሮግራም ሲያልፉ የሚጠበቅባቸው ግንኙነቶች አሉ። ውጤቶች ቢዝነስ ፕላን መስራት አለባቸው፣ ፕሮቶታይፕ ማዘጋጀት አለባቸው። ፕሮቶታይፓቸው ወደ ገበያ ወስደው በሚያሳምን ሁኔታ ቴስት ማድረግ አለባቸው። ያንን ሲያደርጉ ካምፓኒ ራሱ ደግሞ መመዝገብ አለባቸው፣ ሼር ካምፓኒ ለመስረት አለባቸው። ያንን ሁሉ ሲጨርሱ ከኛ ደግሞ ያገኙት መጀመሪያ መነሻ ካፒታል አለ። ስለዚህ በዛ ምክንያት ካምፓኒያቸው ኢንቨስትመንት ያገኘ ካምፓኒ ይሆናል ማለት ነው። ስለዚህ ያንን ስቴፖች ካለፉ በኋላ እርሻ የአንበሶች ዋሻ ላይንስ የሚባለው ፕሮግራም ውስጥ ይሳተፋሉ። እዛ ላይ ከኛ አልፎ ሁለተኛ ደግሞ ሌላ ካፒታል የሚያገኙበት ከፍ ያለ ካፒታል የሚያገኙበት ከግለሰቦች እንደ ሻርክ ታንክ አሜሪካ ነገር የምናውቀው ፕሮግራም አለ። ያንን ድራግን ዘን እንግሊዝ ሀገር እንደዛ አይነት ከኢንቨስተሮች ጋር ተገናኝተው አይዲያቸውን ካምፓኒያቸውን አቅርበው ያኔ ብራንድ አላቸው፣ የካምፓኒ የትምህርት ካምፓኒ አላቸው፣ ቢዝነስ ፕላን አላቸው። ስለዚህ ወደ ስራ ለመግባት የተዘጋጁ ካምፓኒ ተፈጥሯል ማለት ነው። ወደ አንበሶቹ ሲቀርቡ ያንን ይዘው ነው። ስለዚህ ያ ደግሞ የመጨረሻ ስቴፕ ነው ከሚያመግኝ። ስለዚህ ይህ ይመስላል ድጋፍ።
እንዴት ነው የምታገኟቸው? እንዴት ነው የምትመርጧቸው? ፕሮሰሱ ያለው ወደ እናንተ አሁን ወደ ብሉሙን ለመግባት ያለው ፕሮሰስ እንዴት ነው?
ፕሮሰሱ አንደኛ በአገር አቀፍ ሪክሩትመንት ስንስርጭት እናደርጋለን። አናውንስመንት በሬዲዮ፣ በተለያዩ ሚዲያዎች፣ በጋዜጣ፣ በሬዲዮ፣ በሶሻል ሚዲያ፣ ቴሌቪዥን ፕሮግራምም በመቅረብ እንደገናም አድቨርታይዚንግን በማድረግ ከዛ ደግሞ ብዙ ዩኒቨርሲቲዎቹ ባለፈው ሁለት ባቾች ሰባት ዩኒቨርሲቲዎች በአካል ሄደን ትልቅ ሰባዊ ተካሄደን የብሎማን ሀሳብ አቅርበን እዚያው እንትን አፕሊኬሽን እንዲሞሉ ያደረግንበት አለ። ከዛ ደግሞ ከተለያዩ ኤንጂዎች ጋር ከዩሲአይዲ ጋር የሚሰሩ ሴቭ ዘ ችልድረን፣ ሌሎችም ኤንጂዎች ዲኦቲ የሚባል ዲጂታል ኦፖርቹኒቲ ትረስት፣ ሌሎችም አሉ ኦክስፋም ዝክ ከእነሱ ጋር ወጣት ጋር የሚገናኙ ኤንጂዎች አሉ በፕሮጀክት መልክ እና ስለዚህ እነሱም ጋር እንደ አጋር ይዘናቸው የእነሱም የአፕሊኬሽኑን ጥሪ እናስተላልፍላቸዋለን። እነሱም ደግሞ ለሚያውቋቸው ወጣት ሰዎች ያስተላልፋሉ። ለምሳሌ አንዱ ፕሮጀክት ሴቭ ዘ ችልድረን 35,000 ወጣት የሚያሰለጥን ፕሮግራም ነው። እንዲሁም በመንግስትም ኢትዮጵያን አንትርፕርነርሺፕ ዲቨሎፕመንት ሴንተር የሚባል የመንግስት ኤጀንሲ አለ። እነሱም ከ100,000 በላይ ወጣቶች ጋር ስልጠና ፕሮግራም ያካሄዳሉ። ስለዚህ በእነሱም የእኛን ጥሪ እናሳውቃለን። እነሱ ደግሞ ምንድን ነው ብዙ ጊዜ ማይክሮ ኢንተርፕራይዝ የሚለው ነው እንግዲህ ምንት የሚያደርጉት የሚያሰለጥኑት እና ስለዚህ ከነዛ ከማይክሮ ኢንተርፕራይዝ ማለት ለምሳሌ አንድ አነስተኛ ካምፕ ቢዝነስ ጀምሮ መጀመሪያ ጥሩ የሚሰጠው ምሳሌ ላም ለምሳሌ ገዝቶ ወተት ለመሸጥ ያሰበች ስራ ፈጣሪ ከማይክሮ ፋይናንስ ትንሽ ክርስ ታገኛለች፣ ላምን ትገዛለች፣ ከዛ ወደ ስራ ትገባለች። ያለኛ ማይክሮ ኢንተርፕራይዝ ነው። ምን ስስት የሚያደርገን ማይክሮ ኢንተርፕራይዝ ሳይሆን አንድ ላም ገዝቶ ወተት መሸጥ ሳይሆን ለላም ጠቅላላ ለቤሪ ኢንተርፕራይዝ ጠቅላላ የሚጠቅም አንድ ኢኖቬቲቭ የሆነ አይዲያ የሚያመጣ ወጣትን ነው የምንፈልገው። ስለዚህ ምንድነው የምንላቸው ለእነዚህ ፕሮጀክቶች ከነዛ ሽያጭ ሲሆኑ አንተርፕረነሮች እናንተ የምትመለምሏቸው እና የምታሰለጥኗቸው ከነዛ ውስጥ አልፎ ኢኖቬቲቭ ትልቅ ሀሳብ ያለው ስኬል በሚያደርግ ወደ ትልቅ ተደራሽነት ያለው ሀሳብ ያለው ወጣት ስታገኙ ወደ እኛ ላኳቸው። ለምሳሌ ከሽያጮች ላምለስተው ወተት ከሚሸጡት አንድ ደግሞ ኢንቨንት ያደረገው ፈጣሪ የሆነ ሰው ሊኖር ይችላል። በጠቅላላ ለላም አምራች ወተት አምራች ምን አይነት ስቶሬጅ ሲስተም ለምሳሌ ወተቱን ለማቆየት የገጠመው ሳጥን ሊኖረ ይችላል ወይም ሊኖራት ይችላል። ይህም ወደ ገበያ ለማድረስ በቴክኖሎጂ ቶሎ ለመሸጥ የሚያስችል ለሚሊዮን የሚሆን የላም የወተት ሻጮች የሚጠቅም ሲስተም የፈጠረ ሰው ሊኖር ይችላል ወይም መፍጠር የሚፈልግ ሰው አቅም ያለ ሰው ሊኖር ይችላል። በእናንተ ሲስተም በቂ ድጋፍ ማያግኝ ከማይክሮ ፋይናንስ ሳይሆን ከኢንቨስተር ጋር መገናኘት የሚገባው ወደ እኛ እንድትመሩ ነው። እንግዲህ እኛ የምናገኘው በአጋርነት ብለን አሳመንናቸው። በጣም ተግባባን። ምክንያቱም ምናልነት ነው ከልጆቹ አንድ አልፎ አልፎ የሚመጡ ልጆች አሉ በጣም ጎበዝ የሆኑ ጋር የእኛ ሲስተም በቂ ድጋፍ ማይሰጣቸው ወደ ፈጠራ ሀሳብ እንደግፋቸው ማንችልበት ሁኔታ ብዙ ጊዜ እናያለን እና እነሱን አሁን እንደውም አንዳንዳዎች ምን ይላሉ እነሱ ፕሮሞኖች ናቸው።
ወደ መጨረሻው ዘገባ ስናልፍ በርካታ ኢትዮጵያውያን በጊዜያዊ መልኩ የሚሸጋገሩባትና የሚኖሩባት የመን በጦርነት በመታመስ ላይ ትገኛለች። በዚያ የሚኖሩ ኢትዮጵያውያንና ሌሎች ስደተኞችም እንደዚሁ የአካባቢው ነዋሪዎች በችግር ላይ ነው የሚገኙት። መስታወት አራጋው ይህም በተመለከተ ዝርዝር ዘገባ አላት።
በአየር የጦር መሳሪያ ድብደባ ከፍተኛ ጥቃት ሲደርስባት የከረመችው የሰነአ ከተማ ከቀናቶች በፊት የተረጋጋች ትመስላለች። በከተማዋ የሚኖሩት ግን ካሁን አሁን ድብደባው ይቀጥላል በሚል ፍርሃት ውስጥ እንዳሉ ነው የሚናገሩት። ፀሐይ በየነ በየመን ለ9 ዓመታት በሰነአ ከተማ በስራ ላይ ተሰማርታ ኖራለች። አሁን የሚገኙበትን ሁኔታ አስረድታናለች።
ሰነአ በየቤቱ ክትትል ብሏል። ምንም ነገር የለም። በጦርነት አካባቢ ያሉ ሰዎች ያለ ምንም ዝግጅት ቤት ተከተው ስለነበረ ለእነሱ ቢያንስ ምግብና ውሃ እንትን ለማለት ገዝተው የሚጠቀሙት ነገር እንዲኖራቸው ዩኤኑ እንትን ባለው መሰረት ጋብ ብሎም ጸጥታ ያስፈራል። በአጠቃላይ በሆነ ደቂቃ ውስጥ የሆነ ነገር የሚፈጠር ይመስላል።
አሁን እናንተ የት ነው የምትገኙት?
ሁላችንም በየቤታችን ያለ የምንፈልገውን ነገር ከዛቸው አካባቢ ወስደን ወደ ቤታችን ነው። ራቅ ያለ ቦታ መሄድ ምናምን የለም። ትራንስፖርትም የለም። ሰው በጣም ፈርቷል። በሆነ ደቂቃ ውስጥ የሆነ ነገር ይፈጠራል እያለ ከዚህ በፊት የነበሩት ነገር እጅግ በጣም ያስፈራ ነበረ። ህጻናቶችን ጥሩ ስሜት ውስጥ የማይሆኑበት ሁኔታ ነበር የነበረው። በጣም በእንቅልፍ ሰዓት ላይ ነው ብሌን የሚደበድበው ፍንዳታዎችን የሚወቅት በዛን ሰዓት ነው እና ያው ህጣናቶችን በትራስ ሸፍነሽ ደብቀሽ ምናምን ነው ምንትንምት። ምክንያቱም ኃይለኛ ነው በንጫዎችን የሚወድቁበት መስታወቶች የሚረግፉበት አይነት ድብደባ ነው ያለው። በጣም ነው የሚያስፈራው ያለው። ያው እንደምታውቂው በጦርነቱ ስራም የለም፣ ህዝቡ ያለ በጣም በችግር ውስጥ ነው ያለው። በታንክ ምናምን የተከበቡ አካባቢዎችም አሉ፣ ቤታቸውን ለቀው የወጡ ወደ ሌላ አካባቢ ሊሄዱ ኢትዮጵያኖችም አሉ። እኛ ያለንበት አካባቢ እንደሆን ትንሽ የተረጋጋ ነው አሁን ባለ ሁኔታ ከአየር ድብደባ ውጪ ማለት ነው።
በርካታ ኢትዮጵያውያን ይኖራሉ?
በጣም በርካታ ኢትዮጵያኖች አሉ። ዋና ከተማ ሰና ውስጥ በጣም በርካታ ኢትዮጵያኖች አሉ። ሀዳ የሚባል አካባቢ እና ሮሻና የሚባል አካባቢ ቤታቸውን ለቀው የወጡ ሰዎች አሉ። እዛ አካባቢ ታንክ አለ፣ ጠልጆች ያላቸው ልጆች አሉ፣ ሰዎች አሉ። እና ያንን ሰዋቸ ወደ ሌላ አካባቢ የወጡበት በየበየሰው ቤት ተጠቁበት ሁኔታ አለ።
ጋዜጠኛ ግሩም ተክለ ሃይማኖት ከ12 ዓመታት በላይ በየመን ኖሯል። በመቶ ሺዎች የሚቆጠሩ በስራ ላይ የተሰማሩና በየስደተኛ ማቆያ ጣቢያዎች የሚገኙ ኢትዮጵያውያን ደህንነት እንደሚያሳስበው ይናገራል።
ከተማው አሁን ዝም ብሏል፣ ግን ችግሩ አለ። በቃ የተጎዱትንም ስደተኛውን የሞተውንም ምኑንም ማወቅ አትችልም። እነዚህ የተመቱ ትላልቅ ባለስልጣኖች ቤት በሙሉ ሰራተኛ ሆኖ ያሉት ኢትዮጵያውያን ናቸው። እንግዲህ ምን ያህሉ ሞቷል በሙሉ ምንም ይታወቅ አልቻለም።
በየስደተኛው ጣቢያ ውስጥ ያሉት እንደው ከሰማችሁ ያሉበት ሁኔታ ምን ይመስላል?
በውጥረትና በችግር ነው ያሉት። ምክንያቱም አይኤም ራሱ እንኳን ሊወስዳቸው ካምፕ ገብተው ያሉ ልጆች መንገድ በማጣት እዛው ካምፕ ወር ሆኗቸዋል። ከዚህ ከከተማ የሄዱት እንኳን ና መንገድም የለም ስራም የለም ምንም ነገር የለም። አሁን ባለ ሁኔታ
የሚበላ የሚጠጣ ነገር ታገኛላችሁ?
ለሶስት ለአራት ቀን ያው እያንዳንዱ ሁሉም ችግር ነበረበት። ወጡ የምንጠጡ ውሃ እንኳን ለመግዛት አስቸጋሪ የሆነበት ሁኔታ ነበረ። ሶስት ቀን ደግሞ ረገብ ብሏል፣ እንቅስቃሴዎች ተጀምረዋል። ያው በተወሰነ መልኩ አንዳንድ ቦታ ላይ ስራ እዚህ ድርጅቱ ጽዳት ምናምን ለሚሰሩት ይሰራሉ። ሶቤት የሚሰሩት ያው በስም ባሉበት እዛው ሶቤት ነው የቆዩት። ግን ምን ያህሉ ሞቶ ምን ያህሉ ቆርቷል ለሱ ነው በጣም የሚያሳስበው ነገር። እንዳለ የትምህርት ቤቶች ውስጥ 3-4 ሰራተኞች ነው ያሉት
ኢትዮጵያውያን።
አዎ ሹ አሁን የሌላ ሀገር ከውጭ መግባት ስለማይችል ኮንትራታቸውን የጨረሱት እንኳን ሊሳፈሩ ሲሉ ደላላዎቹ ከአንዱ ጋር ያወጡና አንዱ ጋር ያስገቧቸዋል እንጂ ወደ ኢትዮጵያ ማሳፈር የለም።
ምን ያህል ኢትዮጵያዊ በግምት ይኖራል የመን ውስጥ?
በግምት አሁን ወደ 100,000 የሚሆን ይኖራል።
100,000?
አዎ። እዚህ ሰና ካለው ውጪ ማሬ በሚባል ቦታ ላይ ከፍተኛ የእርሻ ስራ የሚሰሩት ኢትዮጵያውያን ናቸው። ከፍለ ሀገር በአጠቃላይ ሞልቷል። በቃ አጠቃላይ ግን ማሪብ ጀማር የሚባሉት ቦታዎች ላይ የእርሻ ስራ የሚሰሩ በጣም በብዙ ሺህ የሚቆጠሩ ናቸው አሉ።
አቶ አለማየሁ ሰይፈ ስላሴ በዓለም አቀፉ የፍልሰተኞች ድርጅት አይኦኤም ኢትዮጵያ በሚገኘው ቢሮ የህዝብ ግንኙነት ኃላፊ ናቸው። በየስደተኛ ጣቢያ የሚገኙትን ኢትዮጵያውያን ስደተኞች ወደ የሀገራቸው ለመመለስ ከፍተኛ ጥረት ሲደረግ ቢቆይም በየመን ያለው ያለመረጋጋት ግን ድርጅቱ ስራውን ባቀደበት እንዳይሰራ እንዳደረገው ይናገራሉ።
የእኛ ቢሮዎችም የመን ያሉት አንደኛውን ለመዝጋት ተገደናል። ከዛ ያለው ኦፐሬሽናችንም ቀንሷል። መጀመሪያም የመን የነበረችበት ሁኔታ ከባድ ነው። ምክንያቱም ከፍተኛ ጦርነት አድቅቋት ውስጡ ደግሞ ሁለት ክፍፍል ተደርገው ሁለት መንግስታት በተለያየ ወገን የሚያስተዳድሯቸው ግማሽና ግማሽ ሆኖ ተከፋፍለ ያለች የመን ስለሆነች አሁን እዛ ውስጥ ይሄ እርዳታ ማካሄድ ከባድ ነበር። በፊትም ከአሁን በፊት በአየር ለማውጣት የተወሰኑ ሰዎችን ኢቫኩዌሽን ተሞክሮ የተለያየ ሀገር ዜጎች በኢትዮጵያና በሱዳን በኩል እንዲወጡ ተደርጓል። ከዛም ተከትሎ አይኤም ያው ብዙ የኢትዮጵያውያን ዜጎች የአይኤም ማቆያ ጣቢያዎች ውስጥ ሲገቡ እነሱን ወደ ሀገር ቤት እንዲመለሱ ለማድረግ ከፍተኛ ጥረት አድርጎ የተለያዩ ሀገራት እንግዲህ ተስማምተው ነው ይሄ የሚደረገው። የሳውዲን፣ የየመንን፣ የጅቡቲን መስመር ተቃንቶ በጀልባ በመርከብ እየተደረገ ወደ ሀገር ቤት እንዲመለሱ፣ ከጅቡቲ ደግሞ በባስ ተቀባብሎ ወደ ኢትዮጵያ አዲስ አበባ ገብተው ትራንዚት ሴንተራችን ቆይተው አገግመው በማግስቱ ደግሞ ትራንስፖርት ተሰጥቶ ወደ የሀገራቸው እንዲመለሱ ተደርጓል። ነገር ግን ይሄንንም ለማስቀጠል አንደኛ አካባቢው ያለው ጸጥታ ወሳኝነት አለው። አንደኛው ቻሌንጅ ይሄ ነው። ሁለተኛው ቻሌንጅ ደግሞ እዛም የምንም ውስጥ ሆነው እና ጣቢያ የመጡትን ነው እና መመለስ የሚፈልጉትን። ምክንያቱም አይም በፍላጎት ላይ የተመረኮዘ ብቻ ነው የመመለስ አገልግሎት ማድረግ የሚችለው።
የመን የበርካታ የተለያዩ የአፍሪካ ሀገራት ስደተኞች መሻገሪያ ሆና ስታገለግል የኖረች ሀገር ናት። በመቶ ሺዎች የሚቆጠሩ ኢትዮጵያውያን ስደተኞች በየመን የተለያዩ የስደተኛ ጣቢያዎች ተጠልለው እንደሚኖሩ ዓለም አቀፉ የስደተኞች ድርጅት IOM ገልጾልናል።
የዛሬው ጋቢና ዝግጅታችን በዚሁ ተጠናቋል።
በፌስቡክ ቪዮ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱ።
ስናስተናግዳችሁ ያመሸነው ሄኖክ ሰማግዘርና
እኔም መስታወት አራጋው ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። በሲያቀናብርልን የቆየው ዝግጅታችን ማክሊያ በሮ። መልካም ምሽት።
መልካም ምሽት።